ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህወሓት አዴፓ በቅርቡ የተካሄደውን የባለስልጣናት ግድያ መርምሮ ለሕዝብ ይፋ እንዲያደርግ ጠየቀ። በግድያው ተጠያቂ ነውም ብሏል። ለአሜሪካ ድምፅ አስተያየት የሰጡ የአማራ ክልል ምሁራን በየበኩላቸው ይተቻሉ።
ድርጅቱ ችግሮችን የተቆጣጠረ ካለመምጣት ጋር በተያያዘ ስለሆነ የድርጅቷ ከፍተኛ አመራር በዚህ በኩል የሚወስዳቸው መለስተኛ ኃላፊነቶችና ተጠያቂነቶች እንዳሉ ይህም ወስዳለሁ። ነገር ግን ትልቁ ኃላፊነት መውሰድ ካለበት ህወሓት መውሰድ ያለበት።
በጉዳዩ ላይ አስተያየት የሰጡት የፖለቲካ ተንታኝ አቶ ቹቹ አለባቸው ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ለምሽቱ ካሉን ሌሎች ዜናዎች መካከል የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያካሄደ ይገኛል። የትግራይ መልሶ መቋቋም ድርጅት ትዕምት ኩባንያዎች ለአክሲዮን ሽያጭ ቀርበዋል የሚሉት ዘገባዎችና ሌሎችም አሉን።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 4 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። ከስርጭት መሐንዲሷ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያካሄደ ይገኛል። በውይይት መድረኩም አገራዊና ክልላዊ ፖለቲካዊ ሁኔታዎችን በዝርዝር በጥልቀት እየገመገመ ነው።
የክልሉ ህዝቦች የተነሱ የአደረጃጀትና የመልካም አስተዳደር ጥያቄዎችን አስመልክቶ ማዕከላዊ ኮሚቴው ፍጹም በሰከነና ኃላፊነት በተሞላበት ሁኔታ እየተወያየ መሆኑን ነው አሁን አመሻሽ ላይ ለቪኦኤ በጽሁፍ በላከው መግለጫ አስታወቀው። ውይይቱም እጅግ ሰላማዊ፣ ዲሞክራሲያዊና በሳል በሆነ መንገድ እየተካሄደ ያለ ሲሆን የህዝቡን የጋራና ዘላቂ ጥቅሞችን እንዲያረጋግጥና የተጀመረው የለውጥ ጉዞ ተጠናክሮ እንዲቀጥል የሚያስችል ውይይት ማዕከላዊ ኮሚቴው እያካሄደ ነው ይላል። ደኢህዴን በክልሉ ህዝቦች የተነሱ የአደረጃጀት ጥያቄዎችንም አስመልክቶ ዝርዝርና ሳይንሳዊ በሆነ አግባብ ሲያስጠና በቆየው የጥናት ውጤት ላይም ማዕከላዊ ኮሚቴው እጅግ ኃላፊነት በተሞላበት አካባቢ እየተወያየ ይገኛል ይላል። በክልሉ ህዝቦች የተነሱ እነዚህ ጥያቄዎች በመሪ ድርጅቱ ደኢህዴን እንዲሁም በህዝቡ ፈቃድና ዩንታ የሚሰጠው እንደሆነም ገልጧል። ማዕከላዊ ኮሚቴው ልዩ ስብሰባውን ሲያጠቃልል ለአባላቱና ለክልሉ ህዝቦች እንዲሁም ለደጋፊ ኃይሎች ዝርዝር መረጃውን እንደሚሰጥም ጠቁሟል። የክልሉ ህዝብም በሚቀርቡ የመፍትሄ ሀሳቦች ላይ በየደረጃው በሚዘጋጅ የውይይት መድረኮች እንደሚሳተፉም ያትታል። ከዚህ ውጭ በተለያዩ ኃይሎች በሚሰራጨው ውዥንብሮችና የተሳሳቱ መረጃዎች ሳይደነጋገር ህዝቡ በትዕግስት እንዲጠብቅ ደኢህዴን ጥሪውን አስተላልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። የትግራይ መልሶ ማቋቋም ድርጅት ትዕምት ኩባንያዎች ለአክሲዮን ሽያጭ ቀረቡ። በምክትል ርዕሰ መስተዳድር ማዕረግ የክልሉ የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከሰ ለአገር ውስጥ መገናኛ ብዙሀን በሰጡት ቃል በውጭ ሀገር የሚኖሩ የትግራይ ተወላጆች ከኩባንያዎቹ አክሲዮን እንዲገዙ ሲሉ ጠይቀዋል። በአሁኑ ጊዜ ለሽያጭ የቀረቡት የትዕምት ድርጅቶች መሶበ የሲሚንቶ ፋብሪካ፣ ሱር ኮንስትራክሽን እና ትራንስ ኢትዮጵያ ናቸው። ሙልጌታ አጽብሃ ዝርዝሩን ይዟል።
በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተኸስተ ለአገር ውስጥ መገናኛ ብዙሀን በሰጡት ቃለ መጠይቅ በውጭ ሀገራት የሚኖሩ የትግራይ ተወላጆች ተደራጅተው ከትግራይ መልሶ ማቋቋም ድርጅት ትዕምት አክሲዮን በመግዛት ትግራይ ውስጥ ሀብታቸውን እንዲያፈሱ ጠይቀዋል። የመሶቦ ሲሚንቶ ፋብሪካ፣ ሱር ኮንስትራክሽን እና ትራንስ ኢትዮጵያ ናቸው በአሁኑ ጊዜ ለአክሲዮን ገበያ ቀርበው ያሉት። የትዕምት ኩባንያዎች በተለይ ትላልቅ የሚባሉትን መሶቦ፣ ሱር ኮንስትራክሽን እና ትራንስ ኢትዮጵያ አክሲዮናቸውን ለመሸጥ ተዘጋጅቷል። በውጭ ሀገራት የሚኖሩ የትግራይ ተወላጆች በየግል ሳይሆን ተደራጅተው አክሲዮን እንዲገዙ ይፈለጋል፣ ዝግጅትም አለ ነው ያሉት። በሌሎች ባለሀብቶች የተቋቋሙ ድርጅቶችም በሁለተኛው ዓለም አቀፍ የተጋሩ ዲያስፖራ ፌስቲቫል ላይ ቀርበው በውጭ ሀገር የሚኖሩ የክልሉ ተወላጆች አክሲዮን በመግዛት እንዲሳተፉ ይደረጋል ብለዋል ዶክተር አብርሃም። የትግራይ መልሶ ማቋቋም ድርጅት ትምት በቅርብ ጊዜ ተጠሪነቱ ለትግራይ ክልል ምክር ቤት እንዲሆን የተወሰነ ሆኖ ምክር ቤቱም ባለፈው ሳምንት ውሳኔውን አዋጅ በማውጣት አጽድቆታል። የትምት የአክሲዮን ሽያጭ አስመልክቶ መረጃ ከተሰማ በኋላ አንዳንድ የማህበራዊ መገናኛ ተሳታፊዎች የድርጅቱ ሀብት መጀመሪያ ኦዲት ተደርጎ ውጤቱ ይፋ ከተደረገ በኋላ ነው ወደ አክሲዮን ሽያጭ መሄድ የሚያስፈልገው የሚል አቋም ያንጸባረቁ ይገኛሉ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሊቢያ ውስጥ በመቶዎች የሚቆጠሩ ፍልሰተኞች ባለፈው ሳምንት በአየር ከተደበደበው ማጎሪያ ሰፈር ወጥተዋል። ባለስልጣናት ወደ ሌላ ሀገሮች እንድትሄዱ እንረዳቸዋለን የሚል ቃል ከገቡላቸው በኋላ ግን ትሪፖሊ ወደሚገኝ ሌላ ቦታ መመለሳቸው ተዘግቧል። በቦምብ ድብደባው 50 ሰዎች ተገድለው ቢያንስ 130 ሰዎች መቁሰላቸው ይታወሳል። ባለፈው ሳምንት ማብቂያ ላይ ከቦምብ ድብደባው የተረፉት ሰዎች በእስር መቀጠላቸውን በመቃወም ከማጎሪያው ሰፈር ውጪ ተሰባስበው ተቃውሞ አሰምተዋል። መቃብር ላይ ነው ያለነው፣ ከሌላ የቦምብ ድብደባ አድኑን የሚል መፈክር ይዘው ታይተዋል። ፍልሰተኞቹ ባለፈው ማክሰኞ ከእስር እንዲለቀቁ በጠየቁበት ወቅት የሊቢያ ባለስልጣናት አናቆማችሁም አሏቸው። ፍልሰተኞቹ ታዲያ በአንድ የመንግስት ቦታ ገብተው ተጠለሉ። ከዚያም ከሊቢያ ለመውጣት እንረዳቸዋለን ተብለዋል። በተቃውሞ ከመቀጠላችን በፊት የተባለው እርዳታ ይደረግልን እንደሆነ እናያለን ሲል አንዱ ፍልሰተኛ ተናግሯል።
ነዳጅ ጫን መርከቦች በሆርሙዝ ሰርጥ በኩል ሊያልፉ ሲሉ የኢራን መርከቦች መንገድ ሊዘጉባቸው ሞክረዋል ስትል ብሪታንያ አስታወቀች። ድርጊቱን የሞከሩት ሶስት የኢራን መርከቦች ናቸው ያለው የብሪታንያ መንግስት መግለጫ ከጦር መርከባችን ማስጠንቀቂያ ሲደርሳቸው አፍግፍገዋል ሲልም አመልክቷል። የኢራን አብዮታዊ ዘቦች ኃይል ውንጀላውን አስተባብሏል። መንግስታዊ የዜና ማሰራጫ ላይ የወጣ መግለጫም ወትሯዊ እንቅስቃሴዎች ላይ የነበሩት መርከቦቻችን የባዕድ ጀልባ በተለይም የብሪታንያን ጀልባዎች ምንም አይነት ግጭት አላደረሱባቸውም ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኢራን ላይ የተጣለውን የምጣኔ ሀብት ማዕቀብ በቅርቡ በጣም ከፍ እናደርጋለን ሲሉ አስታወቁ። ዩናይትድ ስቴትስ ቴህራንን የኒውክሌር መርሃ ግብሯን ለመገደብ የታለመውን ዓለም አቀፉን ስምምነት የምትጥሰው በኒውክሌር አማካይነት የምትፈልገውን እጅ ጠምዝዛ ለማስፈጸም ብላ ነው ስትል ዩናይትድ ስቴትስ እየወነጀለች ባለችበት በአሁኑ ወቅት ነው ፕሬዚደንቱ ይህን ያስታወቁት። ኢራን በስምምነቱ ከተፈቀደላት በላይ ዩሬኒየም ማዳበሯንና ማከማቸቷን አምናለች። ፕሬዚደንት ትራምፕ ዩናይትድ ስቴትስን ባለፈው ሳምንት ከዓለም አቀፉ ውል እንዳስወጡ የሚዘነጋ አይደለም። ፕሬዚደንት ትራምፕ ኢራን ስምምነቱ ሙሉ በሙሉ ጥሳ በድብቅ ዩሬኒየም ስታበለጽግ ቆይታለች ሲሉ አስታውቀዋል። ውሉን ፕሬዚደንቱ የቀድሞው የውጭ ጉዳይ ሚኒስትር ጃን ኬሪና የኦባማ አስተዳደር ለኢራን 150 ቢሊዮን ዶላር ሊመልሱላት የተስማሙበት የማይረባ ውል ሲሉ እንደገለጹትም የሚዘነጋ አይደለም።
የዩናይት ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ ብዛት ላላቸው የአሁንና የቀድሞ የትራምፕ አስተዳደርና የ2016ቱ ምርጫ ዘመቻቸው ባለስልጣናት መጥሪያ እንዲላክላቸው ፍቃድ ለመስጠት ዛሬ ድምጽ ይሰጣሉ። እንደ አውሮፓውያን የዘመን አቆጣጠር በ2016ቱ ፕሬዚዳንታዊ ምርጫና ከሜክሲኮ ጋር በሚያዋስነው ድንበር ላይ ፍልሰተኞች ቤተሰቦችን መለያየትን በተመለከተ ምርመራ የያዘው ኮሚቴ የሚመሩት ዲሞክራቶች ባለስልጣናቱን ለማነጋገር እንዲሁም ሰነዶችን ለማግኘት ስንጠይቅ ከዋይት ሀውስ እና ከቀድሞ የትራምፕ አስተዳደር ባለስልጣናት ትብብር አላገኘንም ወይም አናገኝም ሲሉም አማረዋል።
ዋይት ሀውስ እንደ ቀድሞ የቤተ መንግስቱ ጠበቃ ዳን መጌንን የመሳሰሉ አንዳንድ ባለስልጣናቱን ለኮሚቴው መልስ እንዳይሰጡ ቀርበው መመሪያ መስጠቱ የሚታወስ ነው። ሪፑብሊካኖቹ የምክር ቤት አባላት ዲሞክራቶቹን ምርመራውን በማጓተት ጊዜ እያባከኑ ነው በማለት ይወቅሳሉ። የፍትህ ኮሚቴው በሚሰጠው ድምጽ የኮሚቴው ሊቀመንበር ጃረድ ናድለር ለፕሬዚደንቱ ከፍተኛ አማካሪ ለጃረድ ኩሽነር ለቀድሞ የብሔራ ብሔራዊ ጸጥታ አማካሪ ማይክል ፍሊን እና ለሌሎችም መጥሪያ ይሰጥ እንደሆነ የሚወስን ይሆናል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም ከቅርብ ጊዜ ጀምሮ በአሃዱ ኤፍኤም 94.3 ላይ እስከ 4 ሰዓት ድረስ ይቀጥላል። በስርጭት የጊዜ ሰሌዳችን መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ አስቀድመን ግን ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።
ህብረተሰቡ ላይ የጤና ችግር ያመጣሉ ብለን የሰጋናቸው ምርቶች ላይ ነው እጃ እየወሰድን ያለን። ይህ ቅድም ነገርኩህ ዝቅተኛ የሆነ መስፈር አሟልተናል። ለምሳሌ ዘይትን እንውሰድና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበትም።
የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ዲሬክተሩ አቶ በትሩ ጌታቸውን የሰማችሁት በኢትዮጵያ 57 የሚደርሱ የተለያዩ ምግብ አይነቶች የደህንነት መስፈርት ባለማሟላታቸው መታገዳቸውን አስመልክቶ ባለስልጣኑ ከሰጠው መግለጫ የተወሰደ ነው። ቃለ ምልልሱ በሁለተኛው አጋማሽ ነው የሚቀርበው። አድማጮች እንድትከታተሉ እንጋብዛለን። የተለያዩ በርካታ ወቅታዊና የዕለቱን የተመለከቱ ዘገባዎችም አሉን። በአሁኑ ወቅት ኢትዮጵያ እየተበተነ ያለው ከዚህም ከዛም የተሰባሰበ ኃይል እንደሆነ እድል አግኝቶ እንደሆን የኢህአዴግ አባል ድርጅት የሆነው የአማራ ዲሞክራሲያዊ ፓርቲ አዴፓ ህወሓት ከሰሰ የሚለው ይገኝበታል። የህወሓት ማዕከላዊ ኮሚቴ ከትላንት በስቲያ አስቸኳይ ስብሰባ ካካሄደ በኋላም መግለጫ አውጥቷል። በዚህም ላይ ዝርዝር ይኖረናል። አሁን ወደ ዕለቱ አብይ ርዕስ ቀደም ብለን የጠቆምነው ዘገባ ነው። አድማጮች በአሁኑ ወቅት ኢትዮጵያን እየበተነ ያለው ከዚህም ከዛም የተሰባሰበ የትምክህት ኃይል ነው ሲል ቲፒኤልኤፍ ወይም ህወሓት በዛሬው ዕለት ባወጣው መግለጫ አመልክቷል። የህወሓት ማዕከላዊ ኮሚቴ ከትናንት በስቲያ አስቸኳይ ስብሰባ ካካሄደ በኋላ ነው ይህ መግለጫ የወጣው። ሙሉጌታ አጽብሀ ተከታትሎታል።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ማክሰኞ ሐምሌ 2/2011 ዓ.ም ምረት በመቀለ ከተማ የአንድ ቀን አስቸኳይ ስብሰባ ካካሄደ በኋላ ትናንት ማምሻውን መግለጫ አውጥቷል። ማዕከላዊ ኮሚቴ ባወጣው መግለጫው በአሁኑ ወቅት የሀገሪቱ ህልውና ከመጥፎ ወደ ከፋ ደረጃ ተሸጋግሯል ብሏል። የችግሮቹ ዋነኛ ምንጭም የህዝብን መብትና ጥቅም ረግጠው ፍላጎታቸውን ሊፈጽሙ የሚፈልጉ የትምክህት ኃይሎች ናቸው ብሏል መግለጫው። በከፍተኛ የሀገር መከላከያ ሰራዊት አመራሮች ላይ የተፈጸመውን የግድያ ወንጀል በቀጥታም በተዘዋዋሪም ተሳትፎ የነበራቸው የውስጥና የውጭ ኃይሎች ያላቸውን በሀገራዊ ገለልተኛ አካል እንዲጣራና ውጤቱም ለኢትዮጵያ ህዝብ ይፋ እንዲደረግ ጥሪ አቅርቧል። ህወሓት ባለፉት ጊዜያት ከአማራ ህዝብ ጋር በመሆን ትምክህተኞችና የገዢ መደቦችን አብሮ የታገለና ትርፍ መስዋዕትነት የከፈለ ድርጅት ነው ብለዋል መግለጫው። ስለሆነም ህወሓት የአማራን ህዝብ ትምክህተኛ ብሎ አይገልጽም ብለዋል። ሆኖም መግለጫው በአማራ ህዝብ ስም የሚነግዱ ኃይሎች ሰፊውን የአማራ ህዝብ ትምክህተኛ ተብለሃል በማለት ህዝቡን ለርካሽ ፖለቲካዊ ፍጆታውን ሲያደናግሩት ቆይተዋል በማለት ገልጿል። ቢሆንም ግን የአማራ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ለሰላም ለልማትና ዲሞክራሲ ብሎ መስዋዕትነት ከፍሏል። አዲስቷን ኢትዮጵያ በመፍጠር ሂደትም ማይተካ ሚና የተጫወተ ህዝብ ነው ይላል መግለጫው። በአሁኑ ወቅት ሀገር እየበተነ ያለው ከዚህም ከዛም የተሰበሰበ የትምክህት ኃይል ነው ያለው የህወሓት ማዕከላዊ ኮሚቴ መግለጫ፣ ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው ደግሞ የአማራ ዲሞክራሲያዊ ፓርቲ አዴፓ ነው ብሏል። አዴፓ በፓርቲው አመራር መካከል ስለተፈጸመውን ግድያ በዝርዝር ገምግሞ ተጠያቂ እንዲያሳውቅና ግልጽ አቋም እንዲወስድ ህወሓት በመግለጫው ጠይቋል። ከዚህ ውጭ ግን ችግሮቹን በሶስተኛ አካል ላይ ማሳበብ ትቶ ራሱን በጥልቀት እንዲፈትሽና ገምግሞም የኢትዮጵያን ህዝብ ይቅርታ ሊጠይቅ ይገባል በማለት ገልጿል። ይህ ካልሆነ ግን ህወሓት ከፓርቲው ጋር አብሮ ለመስራት እንደሚቸገር መግለጫው አስቀምጧል። አዲፓስ መልክቶ ለተነሱ ጉዳዮች ለአዲፓ ማክላዊ ኮሚቴ ጽፈት ቤት ኃላፊ አቶ ዮሐንስ ቧያለው ጠይቀን ለጊዜው የሚሰጡት መልስ እንደሌለ ገልጸው እንደ ፓርቲ በጉዳዩ የሚያወጣው መግለጫ ካለ እናሳውቃለን ብለዋል። የህወሓት ማክላዊ ኮሚቴ መግለጫ በኢሃዴግ ውስጥ የጎራ መደበላለቅ አለ ይላል። ይህም እንዲለይ ጠቅሶ በቀጣይ አመት ስለሚካሄድ ምርጫ ዙሪያም እንደ ግንባርና መንግስት ያለውን አቋም ለኢትዮጵያ ህዝብ ግልጽ ሊያደርግ ይገባል ብሏል። ህወሓት እንደ ህገ መንግስታዊና ፌደራላዊ ኃይል ኢትዮጵያን ከወቅታዊና ቀጣይ አደጋዎች ለማዳን ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገልና በፍጥነትም ወደ ተግባር ለመሸጋገር ማዕከላዊ ኮሚቴ መወሰኑን መግለጫው አመላክቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስለሚነሱ ክልል የመሆን ጥያቄዎችም ዙሪያ መግለጫው አንስቷል። ጥያቄያቸው ህገ መንግስታዊ በሆነ መንገድ እንዲፈታ እንጂ ከዚህ ውጭ የህዝብን ጥያቄ በኃይል አሊያም በሌላ መንገድ ለመፍታት የሚደረግ ጥረት ፍጹም ተቀባይነት የለውም ሲል ገልጿል። መግለጫው ስለ የኢትዮጵያ ሀገር መከላከያ ሰራዊትም አንስቷል። ሰራዊቱ ከማንኛውም ጊዜ በላይ አንድነቱን አስጠብቆ የሀገር ደህንነትን የማስጠበቅ ግዴታውን በተጠናከረ መልኩ እንዲፈጽም አሳስቧል። የፌደራል መንግስት ደግሞ የሀገሪቱ ሰላም እንዲያረጋግጥ፣ ህግና ስርዓት እንዲያከብር፣ የዜጎች ሰብአዊና ዲሞክራሲያዊ መብት እንዲያከብርና እንዲያስከብር፣ ህገ መንግስታዊ ስርዓት ሳይሸራረፍ እንዲተገበር ህወሓት ከአስቸኳይ ስብሰባው በኋላ ባወጣው መግለጫ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ጽባህን ለዘገባው እናመሰግናለን። አድማጮች፣ ይህን የህወሓት መግለጫ ተከትሎ ለአሜሪካ ድምጽ አስተያየት የሰጡ የአማራ ክልል ምሁራን በበኩላቸው መግለጫውን ተችተዋል። ለዝርዝሩ አስቴር ምስጋናው።
የህወሓት ማዕከላዊ ኮሚቴ ለሁለት ቀናት ሲያካሂድ የቆየውን አስቸኳይ ጉባኤ ሲያጠናቅቅ ባለሰባት ነጥብ የአቋም መግለጫ በማውጣት ነበር። በቅርቡ በአማራ ክልል በከፍተኛ አመራሮች ላይ የተካሄደውን ግድያ አስመልክቶ ተጠያቂው አዴፓ ነው። ይህንን ገምግሞ የኢትዮጵያ ህዝብን ይቅርታ ካልጠየቀ ከአዴፓ ጋር መስራት አልችልም፣ ከዚህም ከዚያም ተሰባስበው ሀገሪቱን ሊበታትኑ ያሉት የትምክተኞችን ቡድን እድል የሰጠው አዴፓ ነው ይላል። አቶ ቹቹ አለባቸው የቀድሞ የባዕዴን ታጋይና በአማራ ፖለቲካ ላይ በተለያዩ ጊዜያት ሰፊ ትንታኔ የሚሰጡ።
ይህ ግድያ የመጣው በድርጅቱ ውስጥ በነበረ የአሰራር ብልሽት፣ ያለመግባባት እና ድርጅቱ ችግሮችን እየተቆጣጠረ ካለመምጣት ጋር በተያያዘ ስለሆነ የድርጅቷ ከፍተኛ አመራር በዚህ በኩል የሚወስዳቸው መለስተኛ ኃላፊነቶችና ተጠያቂነቶች እንዳሉ እኔም ወስዳለሁ። ነገር ግን ትልቁ ኃላፊነት መውሰድ ካለበት ህወሓት መውሰድ ያለበት በመጀመሪያ ትልቁ ኃላፊነት ህወሓት ሲወሰድ የምለው እነዚህ ወንድሞቻችን የተጋደሉት ህወሓት ባመጣው ጣጣ ነው። ህወሓት የአማራን ህዝብ የአማራ ብሔር ኢምፔሪያሊዝምና ቅድሚያ ካፒታሊዝም ብሎ ጠላቶቹ ሲፈርጅ የመጀመሪያ ጠላት ያደረገው አማራ ነው። ዞሮ ዞሮ ትልቁ ለዚህ ሁላ ለወደፊቱ ለሚመጣው ከአማራ ህዝብ ጥቃት አንጻር የህወሓት አላት የሚሆነው በአንጻሩ ደግሞ ይህን ማኔጅ በማድረግ በሚገባው በመምራት የተከፈለ ኃላፊነት ግን የብአዴን ከፍተኛ አመራርም በዚህ በኩል የሚወስደው ኃላፊነት እንዳለ እኔም ይሰማኛል።
አቶ ውሂብ እግዜር ፈረድ በባህር ዳር ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሲሆኑ አሁን በአማራ ፖለቲካ ላይ የተፈጠረው ችግር ህወሓት በ27 ዓመት ውስጥ የሰራው የሴራ ፖለቲካ ውጤት ነው ይላሉ።
አንደኛ በአማራ ክልል ውስጥ የተፈጠረው ችግር ቁጥር አንድ የጎደው ብአዴን ለአማራ ህዝብ የሚያን ያነሳቸው መሰረታዊ ስር ነቀል ለውጦች የነጻነት፣ የእኩልነት፣ የፍትህ፣ የወንድማማችነት ጥያቄዎች በ27 ዓመት አዳፍናቸው እንደቆየ ለዘላለም ስጋት ነው። በባርነትና በነጻነት መካከል የሚደረገውን ህዝባዊ ትግል ለማስተፋፈን የሚፈልግ ኃይል ምናልባት ለረዥም ሰዓት የሰራው የዛ ስራ ውጤት ሊሆን ይችላል።
ሌላው የህወሓት ማዕከላዊ ኮሚቴ ካነሳቸው ነጥቦች ውስጥ ከአዴፓ ጋር መስራት አልችልም የሚለውን አቋም የፖለቲካ ተንታኞቹ እንዲህ ገልጸውታል።
በዚህ በኩል ያነሳው ነጥብ እኔ መስማማለሁ። አብረው የሚሄዱ ድርጅቶች አይደለም። ለምንድን ነው አብረው የሚሄዱ ድርጅቶች አይደለም ምልሽ፣ ከአንድ አመት ወይም ከሁለት አመት በፊት ጽፌዋለሁ። ህወሓት የአማራን ህዝብ በቀንደኛ ጠላትነት የፈረጀ፣ ብአዴን ደግሞ የአማራን ህዝብ ወክላለሁ የሚል ግን የህወሓት አገልጋይ ሆኖ ነው የኖሩትን። ስለዚህ አብረው ሊሄዱ አብረው ሊጓዙ የሚችሉ ድርጅቶች አይደሉም። እና ከድሮ እንዲሆን ህወሓት ማለት የሚገርም አይደለም። ከድሮ አብሮ የሚሄዱ ድርጅቶች አይደሉም። የተሳሳተ ብአዴን ብአዴንም ሆነ አዴፓ ስህተታቸው ከህወሓት ግንኙነታቸውን በጊዜው አለማቋረጣቸው ነው። ይህን እንደማይቀጥል ህወሓት ስለገባው ቀድሞ ልንለያይ እንችላለን ማለቱ ይጠበቅ የነበረ ግን ቀድሞ ማለት የነበረበት ብአዴን ወይም አዴፓ ነው። ግን ምክራችን ስላልሰማ ተገልብጦ በህወሓት እየተቀደመ ይመስለኛል። እኔ ሲመጡ ያለሰው ህወሓት ትክክል አብረው የማይሄዱ ድርጅቶች አብረው እየሄዱ ስለሆኑ ማለት ነው። በአጭር ቋንቋ አዴፓና ህወሓት አብረን ሰርተው አያውቁም። የኢህአዴግ ግንባር የጋራ ግንባር ይኖራቸው እንጂ አገሪቱ የታሪክ ሂደት ውስጥ እንግዲህ በበላይነት ሲመራ ነበር። በዚያው ተቃውሞና በኢህአዴግ ላይ የለውጥ እንቅስቃሴ እንዲፈጠር የተደረገ
አጠቃላይ ህዋት በበላይነት የኢህአዴግን የፖለቲካ ስርዓት እና ፍርሃት በመምራት ሂደት ውስጥ ስለነበር የአማራ ህዝብንና ያን የነበረውን ብአዴንን ቀፍቶ በመስራት በህዝቡ ላይ ጭኖ ስለነበር የአምባገነናዊ ስርዓት በህዝቡ ላይ ስለነበር ይህም ጸረ ህዋት የሆነ እንቅስቃሴና ትግል ስለነበር አብረን ስራ ነበር የሚለው ራሱ መቼ ነው አዲሱ የአማራ ህዝብ እንቅስቃሴ ትግልና አምባገነን አፍሳኝ የነበረ የውሃ ስርዓት ሁለቱ ሪኮንሳይሌብል ናቸው። አብረው የሚሰሩበትም እድልም ካፈንታም የላቸውም እና አሁን ህዋት ራሱ በገባበት አጣብቂኝ የፖለቲካ አጣብቂኝ ውስጥ ይሄ በአማራ ክልል የተፈጠረውን ሁኔታ እንደ ምክ ሁኔታ በመጠቀም ራሱ ከገባበት ቅርቃር የፖለቲካ ቅርቃር ለማውጣት የሚያደርገው ቅስቃሴ ነው። ይሄ በግልጽ የሚታወቅ ነው።
ህወሀት ከአማራ ህዝብ ጎን በመሆን ትምክተኞችን እታገላለሁ ያለውም ስህተት ነው። ምክንያቱም አዴፓ የሚተቸው ከህወሀት ጋር በመስራቱ ብቻ ነው ብለዋል ምሁራኖቹ።
ዛሬ ሆነ አዴፓ ላይ ተቃውሞ የሚነሳው ከህወሀት ጋር ባለው ግንኙነት ያንም ከህወሀት እስከተነጠለ ድረስ ከፍተኛ ድጋፍ አዴፓ ያገኛል። በዚህ በኩል የተሰራ ሂሳብ ትክክል አይደለም፣ ማይሳካም ነው። ይልቁንም ከመቼውም ጊዜ በላይ አዴፓ የአማራ ህዝብ ድጋፍ የአማራ ወጣቶች እያገኙበት ጊዜ የተፈጠረ ይመስለኛል።
እውነቱ እንደምናገር ከህወሀት ጎን ተሰልፎ ያለው አይልፎ ወይም ባዴን ነው። ስለዚህ እንዲሁም ለአማራ ህዝብ ትግል በሁለቱ ድርጅቶች መካከል የሚኖረው መለያየት ለአማራ ህዝብ ትግል ቁርጥ መስመር ላይ እንዲገባ ያደርገዋል። ህዝቡን እያገተው ያለው ህዝቡን ከትግል መስመር ወደኋላ እየቀለበሰው ያለው እንዲሁም የአዴፓ ዘገምተኛ አቋም እንጂ ህዝቡ በማንነቱ ላይ በነጻነቱ ላይ በእኩልነት ላይ በመኖሩ እንቅስቃሴው ላይ ህወሀት ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ እንደሆነ ግልጽ የሆነ አቋም ያለው ህዝብ ስለሆነ ምናልባት አሁን የሚታሰበው በተፈጠረው የውስጥ የፖለቲካ ችግር ውስጣዊ ተቃርኖ ተፈጥረዋል። የአማራ ህዝብ እርስ በርስ ሽኩቻ ውስጥ ገብቷል። ስለዚህ በቀላሉ እንደ ድሮ አሻንጉሊት ብአዴን መልሰን እንተክላለን፣ በአማራ ክልል ውስጥም የበላይነታችንን ሳያብ ቀጥሎም የፌዴራል መንግስቱ ላይ መልሰን የመቀመጥ ወደ 4 ኪሎ መልሰን የመግባት ስትራቴጂ አካል አድርገን እንንቀሳቀሳለን ና ይህ በማንኛውም መስመር በማንኛውም ሁኔታ ሊሆን የማይችል ነው። የአማራ ህዝብ አዴፓ ስላለ ስለሌለ አይደለም። የአማራ ህዝብ የሚጠቅመውን ድርጅት የሚጠቅመውን የፖለቲካ ሀይል አንጥሮ የሚያውቁ ስለሆነ በዚህ ሂደት ውስጥ ከህወሀት ከገባበት ምናልባትም የሚጨረሰው የህወሀትን የሚጨረሰው ኢትዮጵያ የፖለቲካ እንቅስቃሴ ውስጥ አሁን የአብይ መንግስት ከሚያደርገው የጥገናዊ ለውጥ ወደ አብዮታዊ ለውጥ የሚሸጋገርበት አዲስ ምዕራፍ የሚፈጠር ይመስለኛል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ደቡብ ኢትዮጵያ የሚወስድ ዘገባ ላይ ደርሰናል። አሁን የወላይታ ህዝብ ክልል የመመስረት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንዲሰጠው የወላይታ ብሔራዊ ንቅናቄ ወብን እና የወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ አሳስበዋል። ፓርቲዎቹ ማሳሰቢያውን የሰጡት ትናንት ባወጡት ጋዜጣዊ መግለጫ ሲሆን ከህዝብ ፍላጎትና ፈቃድ ውጪ የሚተላለፍ የፖለቲካ ውሳኔ ተቀባይነት የሌለው መሆኑን አጥብቀን እናስገነዝባለን ነው ያሉት። የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲከኞች ጋር ባደረገው ውይይት ጥያቄዎቹን ለመመለስ ህገ መንግስቱን ማሻሻል እንደሚያስፈልግ መገለጹ ተዘግቦ ነበር። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ መግለጫውን ተመልክቷል።
የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር ዶክተር አባዮ ቶራ እንዳሉት ፓርቲው ባደረገው አስቸኳይ ስብሰባ የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ የደረሰበትን ደረጃ በጥልቀት በመገምገም አቋም ይዟል። የወላይታ ህዝብ በኢፌዴሪ ህገ መንግስት አንቀጽ 47 መሰረት የራሱን ክልል የመመስረት ህገ መንግስታዊ ጥያቄ በዞኑ ምክር ቤት በሙሉ ድምፅ ይሁንታ አግኝቶ ለክልል ምክር ቤት ልኳል። ሆኖም ምክር ቤቱ እስከ ትላንትና ዕለት ድረስ ከህግ አግባብ ውጪ በሆነ መንገድ ውሳኔ ህዝብ እንዳይከናወን በማድረጉ በአንድ አገር ውስጥ ያሉ ህዝቦች በህግ ፊት በእኩልነት የመዳኘት መብታቸው ተጥሷል፣ ስለሆነም በአስቸኳይ መታረም አለበትም ብሏል። የወላይታ ህዝብ በክልል የመደራጀት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንደሰጠው የወላይታ ብሔራዊ ንቅናቄ ይጠይቃል ነው ያሉትም። ህገ መንግስቱ ለህዝቦች የሰጠው ይኸው የመብት ጥያቄ ሊመለስ የምችለው በህገ መንግስቱ ብቻ እንጂ በደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን ፖለቲካዊ ውሳኔ አይደለም። ይህ የማይሆን እንደሆነ ላላስፈላጊ ግጭት የሚጋብዙና የህዝቦችን መብት የሚጥስ ይህ ህገ መንግስታዊ አካሄድ ነው ብሏል ዶክተር አበባየው።
የወላይታ ህዝብ ማለት የራስን ክልል የመመስረት ህገ መንግስታዊ ጥያቄን ከቀበሌ እስከ ዞን ባሉ የህዝብ ተወካዮች ውይይት ተደርጎ በሙሉ ድምፅ አካባቢ ምክር ቤቶች ጸድቆ ለደቡብ ክልል ምክር ቤት ታህሳስ ውስጥ መላኩ ይታወቃል። እና ይሄ የተላከው የህዝቡ ውሳኔ በደቡብ ክልል ምክር ቤት ታፍኖ ነው የቀረው፣ ለምርጫ ቦርድም አልተላለፈም። ይሄ በፍጹም የህገ መንግስታዊና ኢፍትሃዊ ውሳኔ ወይም ክስተት ነው ብለን ነው የፈረጅ ነው። እና ይሄ መታረም አለበት። ህገ መንግስቱ ባስቀመጠው አቅጣጫ መሰረት ፍጹም ዲሞክራሲያዊና ፍትሃዊ በሆነ መንገድ ሊፈታ የሚችል ምንም ውስብስብነት የሌለው ጥያቄ መሆኑን ነው የወላይታ ብሔራዊ ንቅናቄ የሚያምነው። ነገር ግን አንዳንድ መረጃዎች ከስብሰባው የሚወጡ ፍንጮች እንደሚያሳዩት የውይይቱ አቅጣጫ ከህዝቡ ጥያቄ በተወሰነ ደረጃ ያፈነገጠ እና በዘላቂነት የህዝቦችን ሰላማዊ ግንኙነት ህዝቡ ደግሞ ለልማት ያለው ተነሳሽነት እና ራሱን በራሱ ራሱን ሰላም ጠብቆ የቆየ ህዝብ እንደመሆኑ የህዝቦቹን ሰላም ሊፈታተን የሚችል አላስፈላጊ ግጭት ሊያመጣ የሚችል ምንም ተገቢነት የሌለው ዋጋ ሊያስከፍል የሚችል አቅጣጫ ህግና ስርዓትን ካልተከተለ የሚከፈለው መስዋዕትነት ምንም መከፈል የሌለበት ነገር ግን በፖለቲካ አቅጣጫ ስህተት ብቻ ሊመጣ የሚችል አደጋ ሆኖ ስለታየን አስቸኳይ ስብሰባ አድርገን እንግዲህ በፓርቲያችን ህገ ደንብ መሰረት ተሰብስበን አቋም ይዘናል።
ከህዝብ ጋር ውይይት ሳይደረግ በጥናትና በድብቅ የሚመለስ ጥያቄ አለመሆኑና በሀገሪቱ የታየውን ለውጥ ስጋት ላይ የሚጥል አካሄድ በመሆኑም ጥንቃቄ ሊደረግ እንደሚገባም ተናግሯል።
ይህ ጥያቄ ከተጠየቀበት ጊዜ ጀምሮ በዚህ ጉዳይ ይመለከተኛል ብሎ የሚያስብ አካል ወደ ህዝብ ቀርቦ ከህዝብ ጋር ተነጋግሮ አንዳችን አቅጣጫ ያስቀመጠበት አጋጣሚ አልነበረም። ይሄ ደግሞ ህዝቡ ምን ሊሆን ይችላል የሚል አላስፈላጊ ግምት ውስጥ እንዲገባና ከግምት ደግሞ የተነሳ አላስፈላጊ ውሳኔዎቹን እርምጃዎቹን እንዲወስድ የሚገፋፋ ነው የሚሆነው። ከዛ ውጪ የፌዴራል መንግስት ትልቁ ኃላፊነት ህገ መንግስቱን ማክበርና ማስከበር ነው። ራሱ መንግስት ደግሞ ያላከበረው ህገ መንግስት ሌላው ሊያከብረው አይችልም። ስለዚህ ትልቁ ስራ የፌዴራል መንግስት ህገ መንግስታዊ ስርዓቱን ተከትሎ ጥያቄውን መመለስ ብቻ ነው። ምንም ጥናት የሚያስፈልገው ጉዳይ አይደለም። ይሄ ጉዳይ የህዝብን ጥያቄ ለማፈን የሚደረግ እንቅስቃሴ አድርገን ነው የምንወስደው እንጂ ያን ያህል የጥያቄዎቹ ባለቤቶች ባልተገኙበት፣ የህዝቡ ራሱ በኩል ባልተወከለበት መድረኮች ላይ ሰዎች በስሜት የሚናገሩትን የህዝብ ወይም የምሁር ምልከታ ተደርጎ መወሰዱ በራሱ አደጋ ነው። ለሪፈረንደምም ሆነ ለሌሎች ሰላማዊ ዘላቂ ሰላምን ሊያስገኙ የሚችሉ አማራጮች ላይ ከራሱ ከጥያቄው ባለቤት ጋር መነጋገር ነው የሚበጀው።
በተመሳሳይ የወላይታ ህዝብ ዲሞክራሲያዊ ግንባር ውሄደግ በበኩሉ ጥያቄው በማዕከላዊ መንግስትም ሆነ በደኢህዴን በጎ ፈቃድ የሚመለስ ሳይሆን ህዝቡ በህገ መንግስቱ የተጎናጸፈው መብት በመሆኑ የድርጅቱ ጥናትና የምርጫ ቦርድ ውይይት በወላይታ ህዝብና በውህደግ ዘንድ ተቀባይነት እንደሌለው ዛሬ በድረገጹ ባወጣው መግለጫ አስታውቋል። የጥያቄው ባለቤት የሆኑ ብሔሮችና ብሔረሰቦችን ያላሳተፈ የጥቂት ግለሰቦች ውይይት ጊዜው ያለፈበት እና አውቅልሃለሁ አይነት አካሄድ በመሆኑ ተመሳሳይ ድርጊት መቆም አለበት ብሏል መግለጫው። የወላይታ ህዝብ ህዝባዊ ሰልፍ በማካሄድ ጭምር ለመንግስትና ለሚመለከታቸው አካላት የገለጠው ህገ መንግስታዊ ጥያቄውን በህገ መንግስቱ ድንጋጌ መሰረት ከመመለስ ይልቅ የተሸረበ ነው ያሉት የፖለቲካ ሴራ እንዲቆም ጠይቋል። ፓርቲው የምርጫ ቦርድ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በደቡብ ክልል በሚነሱ በክልል የመደራጀት ጥያቄዎች ዙሪያ በአዲስ አበባ ከተማ ከምሁራንና ከፖለቲካ ፓርቲዎች ጋር ባደረገው ውይይት ጥያቄዎችን ለመመለስ ህገ መንግስቱን ማሻሻል እንደሚያስፈልግ ተዘግቦ ነበር። ይሁን እንጂ የወላይታ ብሔራዊ ንቅናቄና የወላይታ ህዝቦች ዲሞክራሲያዊ ግንባር በዚህ ሀሳብ አይስማሙም። ሀገሪቱ አዳዲስ ክልሎች እንዴት ሊዋቀሩ እንደሚችሉ የሚያትት ግልጽ ህገ መንግስት እያላት የክልል ጥያቄዎችን ለመመለስ ህገ መንግስቱን ማሻሻል ያስፈልጋል ብሎ ማለት ህገ መንግስቱን መናድ ስለሆነም ጥንቃቄ ሊደረግ ይገባል ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ነን። ትቀጥላለህ
ቀንጅት? ልቀጥል። ዜማው ግን ጀምሯል። በዚህ ሙዚቃ ፋታን ወስድና ፀሐይ ዮሐንስ ነው የሚጫወትልን። ወደ ሁለተኛው አጋማሽ እንዘልቃለን።
Je vais revenir
እናመሰግናለን አድማጮች። በአሜሪካ ድምጽ ራዲዮ የሚተላለፈው ስርጭታችን በተጨማሪ
አስተሳሰር ሙዚቃ ነው።
ልክ ነው ቆንጆ። በ93.4 አሃዱ ኤፍኤም ላይን የኤፍኤም ስርጭት ለመከታተል እድሉ ላላችሁ ነዋሪ የአዲስ አበባና አካባቢ ነዋሪዎች ራቅ ብሎም እንደሚሰማ ተረድተናል። ስርጭታችንን መከታተል ትችላላችሁ። በ22 በ25ና በ31 መደበኛ ሜትር ባንዶቻችንም እንዲሁም በናይል ሳት ተከታተሉ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምናመራው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በምዕራብ ኦሮሚያ ማዘዣ ማዕከል ታስረው የነበሩ የነቀምቴ ወንጀል መከላከል ኃላፊና የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ተለቀዋል። በኩምሳ ሞረዳ ቤተ መንግስት ውስጥ እስር ላይ የሚገኙ ታሳሪዎች ትናንት የረሃብ አድማ መምታታቸውን አንዳንድ የታሳሪዎች ቤተሰቦች ተናግረዋል። በጊምቢም የኦሮሞ ነጻነት ግንባር ታጣቂዎችን ትደግፋላችሁ በሚል ምክንያት ከ100 በላይ ሰዎች ታስረዋል ሲሉ አንድ የታሳሪ ቤተሰብ ገልጸዋል። የኦሮሚያ የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በጦርነት ላይ ያሉ የተማረኩትን ወደ ህግ ማቅረብ ብሎ ነገር የለም፣ ሰው በመግደልና ቦምብ በመወርወር የተጠረጠሩ ሰዎች ደግሞ በህግ ይጠየቃሉ ብለዋል። ናኮር መልካ ከነቀምቴ ተጨማሪ ይዟል።
የነቀምቴ ከተማ ፖሊስ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ማርቆስ ዋጋሪ ከሁለት ሳምንት የእስር ቆይታ በኋላ ትናንት አመሻሹን መለቀቃቸውን ተናግረዋል። የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ዶክተር ኃይለ ኢየሱስ ተስፋይም እንዲሁ ባለፈው ሳምንት መለቀቃቸውን ነው የተናገሩት። ሁለቱም ለምን እንደታሰሩም ሆነ እንደተለቀቁ ዝርዝር መረጃ ለመስጠት ግን ፍቃደኛ አለመሆናቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ወንድማቸው በኩምሳ ሞሮዳ ቤተ መንግስት ግቢ ውስጥ ከታሰሩ 3 ሳምንት እንዳለፋቸው ተናግረዋል። እስካሁን ወደ ፍርድ ቤት እንዳልቀረበና የተጠረጠረበትን ወንጀል እንደማያውቁ ጠቅሰው በግቢ ውስጥ የሚገኙ ታሳሪዎች ትናንት የረሃብ አድማ መጥተዋል ብለዋል። የታሰሩበት ቦታ ስንሄድ በሩቁ ነው ምግብ የምናቀብላቸው። ሂደታቸው ምን ደረጃ ላይ እንደደረሰም ለማወቅ አልቻልንም። ለማና ቤት ማለት እንዳለብንም አላወቅንም። ዝም ብለን እያየናቸው ነው። ትናንት ደግሞ እስከ መቼ እስር ቤት ሆነን ምግብ እንበላለን ብለው ጠዋትም ምሳ ላይም ስንወስድላቸው አልተቀበሉንም። የረሃብ አድማ ለማድረግ ይመስለኛል። ጠባቂዎቹ ራት ላይ አስገድደን እናበላቸዋለን ሲሉ ነበር። ስሙ እንዳይጠቀስና ድምፁም እንዳይቀረጽ የጠየቀ አንድ ታሳሪ በድብቅ ነው ያገኙት ብሎ በደወለው ስልክ በትንሽ አዳራሽ ውስጥ 100 በላይ ሆነን እንገኛለን፣ ወይ እንዲለቁን ወይ ፍርድ ቤት እንዲያቀርቡን ንገሩልን ብለን ጠባቂዎቹን ስንጠይቅ ዝናብ እየዘነበ ወደ ውጭ አውጥተው ጭቃ ላይ እንድንቀመጥ አደረጉም ብሏል። የሰብአዊ መብታችን እየተከበረ አይደለም፣ ከቤተሰብ ጋር እንዳንገናኝ ተከልክለናል ሲልም ቅሬታ እንዳደረበት አመልክቷል። በጊምቢ ከተማም ወንድሙን ጨምሮ በርካታ ሰዎች የኦሮሞ ነጻነት ታጣቂዎችን ትደግፋላችሁ በሚል ምክንያት ቤተ መንግስት ተብሎ በሚታወቀው ግቢ ውስጥ ታስረዋል ሲል ነጻነት ዱጉማ ተናግሯል። የታሰሩ ሰዎች መንግስት ከሚያነሳው ውንጀላ ጋር ተያይዞ ተሳትፎ አላቸው ብዬ ለጠየኩትም ተከታዩም ብሏል። የኦሮሞ ነጻነት ግንባርን ትደግፋላችሁ ብለው ነው እያሰሩ ያሉት። በዚህ ሳምንት እንኳ ከድር ቡልቲ፣ ገመችስ ጌታቸው፣ ገመችስ አየለ እና አብዲ አስካለ እንዲሁም ሌሎች 170 በላይ ሰዎች በማዘዣ ማዕከሉ ታስረዋል። የኦነግ ታጣቂ ጋር ግንኙነት አላቸው ብለው ነው ያሰሯቸው። እነዚህ ሰዎች መንግስት በሚለው ነገር እጃቸው ያለበት አይመስለኝም። እስካሁን ፍርድ ቤት የቀረበም ሆነ የተለቀቀ የለም። የከተማው ከንቲባ አቶ መርጋ ወዳጆ ትናንት ስደውልላቸው በኋላ መልስ እሰጥሃለሁ ቢሉኝም ዛሬ ጭምር የእጅ ስልካቸው ላይ ደጋግሜ ደውዬ አላነሱልኝም። የከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱሰመድ መሐመድ በበኩላቸው ሙሉ መረጃ ስለሌለኝ መልስ ልሰጥ አልችልም ብለዋል። በነቀምቴና ግንቢ ከተማ ተፈጸመ ስለተባለው እስራት በተመለከተ የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም በስልክ አግኝቻቸው ነበር። ተከታዩን መልስ ሰጥተውኛል።
ወራነ ረድ ቦጃ ሴረ ከባ ባንድ ዘይራትሪ የሰንጂሮ ነዋ
በጦርነት ላይ ያሉ የተማረኩትን ወደ ህግ ማቅረብ ብሎ ነገር የለም። በደረቅ ወንጀል የተያዘ ሰው ስለመኖር አለመኖሩን ያላቅም። ሰዎች የታሰሩት ሰው በመግደልና ቦምብ በመወርወር የሰው ህይወት በማጥፋት የተጠረጠሩ ናቸው። የነሱ ጉዳይ ደግሞ የራሱ ህግ አለው። በህጉ መሰረት የሚታይ ይሆናል። በቃለ መልሳችን ወቅት ስልካቸው በመቋረጡ ደጋግሜ ብደውልላቸውም መልሼ ላገኛቸው አልቻልኩም። በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጡኝ የምዕራብ ኦሮሚያ ማዘጃ ማዕከል ኃላፊ ኮሚሽነር ከበደ ጋር ደውዬ ግንቢ በሚገኘው ጽህፈት ቤታቸው ተገኝቼ በአካል ካልጠየኳቸው በስተቀር መረጃ ለመስጠት ፈቃደኛ ለመሆናቸውን ነገሩኝ። ቀጠሮ ለመያዝ ብደውልም አሁን የመስክ ስራ ላይ ስለሆንኩ ሌላ ቀን እደውልላለሁ ብለዋል። ደጋግሜ ብደውልም አላነሱልኝም። ካገኘው ይዤ እመለሳለሁ። ለቪኦኤ ናኮር መልካ ነቀምቴ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ያሻግረናል። በጨርቃጨርቅና አልባሳት ስራ ላይ የተሰማራው ሆፕለን የተባለ የቻይና ኩባንያ የባህር ዳር ኢንዱስትሪ ፓርክን ትላንት ተረክበዋል ይለናል። በርክክብ ስነ ስርዓቱ ላይ የፌዴራልና የክልል ከፍተኛ የስራ ኃላፊዎችና የኩባንያው ተወካዮች መገኘታቸውን ያመለከተው ዘገባ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል በርክክቡ ስነ ስርዓት ላይ እንደተናገሩት ኩባንያው ስራ ሲጀምር ለበርካታ ስራ አጥ ወጣቶች የስራ እድል ይፈጥራል ማለታቸውን ጠቅሳ አስቴር ምስጋናው የሀገሪቱንም የውጭ ምንዛሬ እጥረት ይቀርፋል ያሉበትን እንዲህ አጠናቅራለች።
ሆፕለን የተባለ ግዙፍ የቻይና ኩባንያ ዛሬ የባህር ዳር ኢንዱስትሪ ፓርክን ተረክቧል። ለጨርቃጨርቅና አልባሳት ማምረቻ ተብሎ የተገነባው ይህ ኢንዱስትሪ ፓርክ 8 ግንባታቸው የተጠናቀቀ ሼዶች አሉት ተብሏል። በርክክብ ስነ ስርዓቱ ላይ የተገኙት በመክትል ርዕሰ መስተዳደር ማዕረግ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ መላኩ አለበል ኢንዱስትሪ ፓርኩ ለዚህ ግዙፍ የቻይና ኩባንያ ተላልፎ የተሰጠው ኩባንያው በቻይና፣ በባንግላዴሽ፣ በኢንዶኔዥያና በሌሎች የዓለም ሀገራት በኢንቨስትመንት ተሰማርቶ የሚገኝና ሰፊ ልምድ ያለው በመሆኑ ነው ብለዋል። ኩባንያው በአጭር ጊዜ ውስጥ ወደ ስራ ሲገባ ለበርካታ ስራ አጥ ወጣቶች የስራ እድል የሚፈጥርና በተለይ በሀገሪቱ እየታየ ያለውን የውጭ ምንዛሬ እጥረትም ይቀርፋል ነው ያሉት።
ኢንዱስትሪ ፓርኮች በሀገራችን እንዲስፋፉ የተፈለገበት ዋነኛው ምክንያት የሚፈጥሩት የስራ እድል ሰፊ ስለሆነ ለዜጎቻችን የስራ እድል ለመፍጠር ነው። ሁለተኛው ደግሞ የኤክስፖርት ምርታችን ለማሳደግ ነው። ስለዚህ ይሄ ኢንዱስትሪ ፓርክ አሁን ወደ ስራ በሚገባበት ጊዜ በቀጥታም በተዘዋዋሪም የሚፈጥርልን የስራ እድል ለክልላችን ህዝብም እንደ ሀገርም የሚያበረክተው አስተዋጽኦ ከፍተኛ ነው። በሌላ በኩል ደግሞ ያለብን የውጭ ምንዛሬ እጥረትን ችግር በመፍታት ረገድ የራሱ የሆነ ድርሻ ይኖረዋል ማለት ነው። በተለይ ዛሬ ወደዚህ ስራ የገባው ኩባንያ በዓለም ከፍተኛ ልምድ ያለው የፕሪማርክ የሚባለውን ብራንድ በዓለም ደረጃ በማቅረብ የሚታወቅ ስለሆነ አቅሙ ከፍተኛ በመሆኑ ሌላ ቦታ ላይ በርካታ ካምፓኒዎች ሼዶችን ሲይዙ ይሄኛው ግን ሁሉንም ሼድ አንድ ኩባንያ ነው ያዘው። ስለዚህ ፕላን እያደረጉ ያሉትንም ይሄ እንደ ፈርስት ፌዝ ነው። ቀጥሎ ደግሞ ሰከንድና ሰርድ ፌዝ ሰፋ ያለ ሼድ እንዲገነባላቸው ስለሆነ እየፈለጉ ያሉት ምንም እንኳን አሁን የተገነባው መጠኑ አነስተኛ ቢሆንም ግን አሁን እየገቡ ያሉት ኩባንያዎች ውጤታማነት በሚቀጥለው ሌላ ተጨማሪ ሼድ ለመገንባት እድል የሚሰጥ ነው። አሁን ካሉት ሌሎች የኢንዱስትሪ ፓርኮች አኳያ ሲታይ አነስተኛ ነው። ነገር ግን ዛሬ እንደገቡት አይነት ትልልቅ ካምፓኒዎች ወደ ባህር ዳር መምጣት ከጀመሩ ማስፋፊያውን ታሳቢ በማድረግ እስከ 2000 ሄክታር መሬት ድረስ ስለሆነ ታቅዶ የተዘጋጀው የነዚህኞቹ ውጤታማነት በአጭር ጊዜ ውስጥ ሌላ ተጨማሪ ሼዶችን ለመገንባት እድል ይሰጠናል። ከዚህ በፊት የነበረው እይታ ባህር ዳር ለወደብ ሩቅ ነው፣ እዛ ላይ ብንገባ ነባ የውጭ ኩባንያዎች ሊገቡ አይችሉም የሚሉ ስጋቶችም ስለነበሩ ጭምር ይሄኛውን ኦልሞስት እንደ ፓይለት ፕሮጀክት አይነት ታሳቢ ተደርጎ ነው ትንሽ የተገነባው። ነገር ግን አሁን ይሄ የሚያሳየው ባህር ዳርም ለእንደዚህ አይነት ኢንቨስትመንት ተመራጭ እንደሆነ የሚያመላክት ስለሆነ ከፌዴራል የሚመለከታቸው ተቋማት ጋር በመሆን በቀሪው መሬት ላይ ተጨማሪ ግንባታዎች እንዲገነቡ የክልሉ መንግስት ጠንክሮ እንደሚሰራ ለመግለጽ ፈልጋለሁ።
የሆፕለን ኮርፖሬት ጉዳዮች ኃላፊ ስቲቨን ስትራንድላንድ በበኩላቸው ኩባንያው በአጭር ጊዜ ውስጥ ወደ ስራ ለመግባት ቅድመ ዝግጅቱን ማጠናቀቁን ገልጸው ምርቶችን ወደ ውጭ ለመላክም አካባቢው ምቹ መሆኑን ማጥናታቸውን ተናግረዋል።
We will start already now. The infrastructure that's been put in place for us. በቅርቡ ስራ እንጀምራለን። በአከባቢው የመሰረተ ልማቶች የተሟሉ በመሆናቸው ለኛ ሳቢ ነው። የክልሉም ሆነ የፌደራል መንግስት ቀሪ ስራዎችን እንደሚያስተካክሉ ቃል ገብተውልናል። ይህ ደግሞ ለኛ ጥሩ ነው። በተቻለ መጠን በፍጥነት ወደ ስራ እንገባለን።
በክልሉ ከባህር ዳር በተጨማሪ በደብረ ብርሃንና በኩምቦልቻ ከተማ የተገነቡት የኢንዱስትሪ ፓርኮች ወደ ስራ እንዲገቡ ምቹ ሁኔታዎች እየተፈጠሩ መሆኑን የጠቆሙት አቶ መላኩ ከባለ ሀብቶችም ጋር ርክክብ እየተፈጸመ እንደሆነ ተቆመዋል። በረክክብ ስነ ስርዓቱ ላይ የፌደራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ 57 የሚሆኑ የተለያዩ የምግብ አይነቶች የደህንነት መስፈርት ባለማሟላታቸው መታገዳቸውን የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን አስታውቋል። በታገዱት የምግብ አይነቶች ዝርዝር የህፃናት ምግቦች መኖራቸውንና የጥራት ችግር መታየት፣ ያጠቃቀምና ይዘት መግለጫ አለመጻፋቸውን እንደ ችግር ተጠቅሷል። ዘጋቢያችን ሙክታር ጀማል በባለስልጣኑ ከምግብ ተቋማት ቁጥጥር ዳይሬክተር ከአቶ በትረ ጌታቸው ጋር ቃለ መጠይቅ አካሂዶ የሚከተለውን ዘግቧል።
ከአንድ ወር በላይ በሚሆን በዚህ በአዲስ አበባ ከተማ ላይ በተደረገ የገበያ ቀኝ የተለያዩ ምርቶች እንደ ዘይት፣ ማር፣ ጨው፣ ከረሜላ ወዘተ አብዛኛው የሚጠቀማቸው ምግቦች መጥተው ትኩረት በማድረግ የገበያ ቅኝት እያካሄድ እንገኛለን። ከእሱ ጋር ተያይዞ በብዛት በገበያ ላይ እንግዲህ የተገኙት እንዴት እንደሚመረቱ የማይታወቅ የተመረተበት ቀንና የመጠቀሚያ ጊዜ ያልተለጠፈባቸው፣ ሌላ ብዙ ብዙ ነገር የተያያዙ ችግር ያለባቸው ምርቶች ተገኝተዋል። ለምሳሌ አንዱን መጥለን ብንወስድ የህፃናት ምግብ በብዛት በባልትና ቤቶች እየተመረተ የህፃናት ምግብ እየተባለ የሚሰራጭበት ሁኔታ እንዳለም ታዝበናል። አዋጁ መሰረት አንድ የህፃናት ምግብ ተዘጋጅቶ ህብረተሰቡ መቅረብ ያለበት በባለስልጣን መስሪያ ቤቱ ላይሰንስ ሲይዙ ብቻ ነው። ግን አብዛኞቹ አሁን እየተሰራጩ ያሉ ምግቦች ይህንን ያሟሉ ባለመሆኑ እና አድራሻቸው የማይታወቅ በመሆኑ ህብረተሰቡ ከእንደነዚህ አይነት ምርቶች ከመጠቀም ራሱን እንዲቆጥብ እና እንደዚሁ ተመሳሳይ ችግር ያለባቸው ምርቶች በሚገኙበት ጊዜ ለባለስልጣን መስሪያ ቤቱ በነጻ የስልክ ቁጥር 8482 እንዲጠቁም ነው በሚዲያ እንዲተላለፈው የተደረጉ።
ከባለስልጣኑ አዋጅና የስራ ድርሻ አንጻር በማህበረሰቡ ላይ አደጋ የጤና ችግር ሊያደርሱ የሚችሉ የምግብና መድኃኒቶችን መቆጣጠር ነው። አሁን ካነሳናቸው ወደ 57 የጠቀሱልን የምግብ አይነቶች ውስጥ ምን አይነት ችግሮች ነው ያደረሱት? ወይ ደግሞ በጥናት የተረጋገጠ ነገር ምን አለ? ምንድነው ችግራቸው?
ቀድሞ መከላከል ስራ ላይ ነው። አሁን በጥናት ያደረሱ ችግር አይደለም። ሰው እስኪታመም አይደለም ይሄ ተቋም የሚጠብቀው። ቀድሞ የመከላከል ስራ ነው የሚሰራው። ቀድሞ የመከላከል ስራ ሲባል ምንድን ነው? ተቋማት አንድ ምግብ ለማምረት የሚያስፈልጋቸው መስፈርት አለ። እሱን ሳያሟሉ የሚያመርቱት ምግብ ትክክለኛ ምግብ አይደለም ብለን የምንለው እሱን። አሁን ምን ችግር መጣ ምናምን፣ በጣም የረጅም ጊዜ ፕሮሰስ ነው። ሰው ከተጎዳ በኋላ ነው ማለት ነው እንደዚህ አይነት እርምጃ ልትወስድ የሚችል። እኛ እንደዛ አይነት አይደለም ስራ የምንሰራው። ችግር ያመጣሉ ህብረተሰቡ ላይ የጤና ችግር ያመጣሉ ብለን የሰጋናቸው ምርቶች ላይ ነው እርምጃ እየወሰድን ያለን። ይህ ቅድም በነገርኩህ ዝቅተኛ የሆነ መስፈርት አሟልተናል። ለምሳሌ ዘይትን እንውሰድ እና ዘይት ምርት ላይ ሪፋይነሪ ያልገባ ዘይት ለህብረተሰቡ መቅረብ የለበትም። ይህ የጤና ችግር እንደሚያመጣ አሁን ገበያ ላይ ያሉት አብዛኞቹ ዘይቶች ክሩድ የሚባሉ ዘይቶች ናቸው። በሪፋይነሪ ፕሮሰስ ወይም ዘይት አንድ የምግብ ዘይት ሊያስበት የሚችለውን ሂደት ያላለፉ ዘይቶች በመሆናቸው ነው እርምጃ እየወሰድንባቸው ያለው። ዝቅተኛውን መስፈርት እስካላለፉ ድረስ በቀጣይም የምንወስደው እርምጃ ተጠናክሮ ነው የሚቀጥለው ማለት ነው። ምግብ ሳይሆን ክሩድ ዘይት ነው እያቀረበ ያለው ብለን የምንወስደው።
አቶ በትረ፣ እስቲ አሁን እነዚህ የምታነሷቸው የምግብ አይነቶች ከዚህ ቀደም ገበያ ውስጥ የቆዩባቸው የተለያዩ ረጅም ጊዜ እድሜም የነበራቸው አሉ። ምን መደረግ ነበረበት? መጀመሪያውኑ ከመሰረቱ ይሄንን ለመቆጣጠር የሚያስችል በየክልሎቹ በየከተማዎቹ ምን ያህል በቂ የቁጥጥር መዋቅር ነበራችሁ?
ማንኛውም የታሸገ ምግብ ድንበር ተሻጋሪ ስንል ለምሳሌ አዲስ አበባ ተመርቶ ኦሮሚያ ውስጥ የሚገባ ከሆነ ኦሮሚያ ውስጥ ተመጥቶ ወደ አዲስ አበባ የሚገባ ከሆነ ወይም ወደ ሌላ ክልል የሚሸጋገር ከሆነ በአዋጁ ግልጽ ሆኖ የተቀመጠውን ላይሰንስ ማግኘት ወይም የማምረት የብቃት ማረጋገጫ ማግኘት ያለባቸው ከባለስልጣን መስሪያ ቤቱ ብቻ ነው፣ ከፌዴራል ማለት ነው።
ከዛ በተዋረድ ያው እንግዲህ ፌደራል ስቴት የፌደራል አወቃቀር ስላለና ያንዳንዳቹ ክልሎች የራሳቸው የሆነ የምግብና የመድኃኒት ቁጥጥር ማቋቋም ይችላሉ። ኦሮሚያ የራሱ አለው፣ አማራ የራሱ አለው፣ አዲስ አበባ ስቴት ማካም እና አዲስ አበባ ከተማ አስተዳደርም የራሱ የምግብና የመድኃኒት ቁጥጥር አለው። ለምሳሌ እንደው አንድም ፕሮዳክት ፖስት ሎዛውን አብዛኞቹ በጥቃቅን የተደራጁ ናቸው እንዲያመርቱ በጥቃቅን እየተደራጁ እነዚህ ጥቃቅን አነስተኛ የሚባል ተቋም ይሰጣቸዋል፣ ያመርታሉ። እንደ ተቋም ይህን ዝቅተኛ የሆነ መስፈርት ሳያሟላ ለህብረተሰቡ የሚደርስ ምግብ አይደለም የሚል ነው አቋም ያለን። በዚህ መሰረት ነው እርምጃ እየወሰድን ያለን።
በተለይ የጥቃቅንና አነስተኛ ማደራጃውም ይሁን በየአካባቢ ያለው አስተዳደር ምን ያህል ትናበባላችሁ? ማለት የፈለኩት ለዚህ ነው። ቀጥታ ግንኙነት አላችሁ ስራውን በተመለከተ?
አሁን ክፍተት እንዳለ አይተናል። አሁን እዚህ ካስተራሩ ጋር ተያይዞ ክፍተት እንዳለም ገምግመናል። እንደ ተቋም ማለት ነው። ከአነስተኛና ጥቃቅን ጋርም አለ። ኢቭን ክልሎችም ለነሱ ማንዴት ያልተሰጣቸውን ፍቃድ የሚሰጡበት ሁኔታ እንዳለም አይተናል። አሁን እኛ ልክ እንደዚህ ስንይዛቸው ይዘው የሚመጡት ድንበር ተሻጋሪ የሆነ ምርት እያመረተ ይዘው የሚመጡት የወረዳ ፍቃድ ነው። እነዛ ወረዳ ላይ ያለ ወረዳ ላይ ላይሰንስ እንዲያመርት ተሰጥቶታል፣ እያመረተ ነው። እኛና ቅም ወረዳ ላይ ሲሰጠው ምርቱ ግን ገበያውን አጥለቅልቋል። ህብረተሰቡ በጣም አቤቱታ እያቀረበበት ነው፣ እንደዚህ አይነት ምርት ችግር አለበት እያለ ነው። እሱን መሰረት አድርገን ስንይ የላይሰንስ አሰጣጡ አንዱ ትልቅ ችግር እንደሆነ አይተናል።
በጣም ነው የማመሰግነው አቶ በትር ጌታቸው፣ በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የምግብ ተቋማት ቁጥጥር ዳይሬክቶሬት ዳይሬክተር፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካ ድምፅ አድማጮች ስም በጣም አመሰግኖታለሁ።
እኛም እናመሰግናለን ድምፅ ስለሰጣችሁ።
እናመሰግናለን እኛም ዘገባውን ያደረሰንን ሙክታር ጀማልን። አሁን ወደ ሳምንታዊው ቅንብር ባህልና ማህበረሰብ። የምሽቱ ባህልና ማህበረሰብ ወደ ደቡብ ኢትዮጵያ ነው የሚወስደን። በደቡብ ክልል በኦሞ አካባቢ ያለ ባህልን ተመልክቶ የአዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ለምሽቱ ባህልና ማህበረሰብ ተከታዩን ያቀናበረው።
በደቡብ ክልል በደቡብ ኦሞ ዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞ ዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበረክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉም ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን የአኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታይ ና ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው እነዚህ ባህላዊ ድርጊቶች። በዚህ ዞን ውስጥ የሚገኙ ባህላዊ ትርፋቶች በዚህ ዘና ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሳው የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች የበቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገብረ ዳኘ ይህንን ያጠናክራሉ።
ሀመር ላይ አንድ ልጅ ተወልዶ አካለ ጎደሎ ሆኖ ቢፈጠር ሚንጊ የሚል ስያሜ አለ። ያ ሚንጊ ማለት በቃ ኢምፒውርድ ጽዱ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገውት ማጥሪያ እንትን ፒውሪፋይ የሚያደርጉበት እና በዛ የፒውሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎሽ ጋር ተያይዞ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት ነው።
አቶ ዳኘ እንዳሉት በዞኑ ጎጂ ልማዳው ድርጊቶች ተብለው በመንግስትና በህዝብ በተለዩ በርካታ ልማዳው ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት።
ሀመር ላይ ክፍት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ። እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እንትኑ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ አለ።
የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልተላና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢው መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት።
ባለበት መቀጠል አለበት። ብዙውን ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው፣ በተለይ ከውጭ መጥቶ ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም። ትምህርት ቤት ብን መግባት የለባቸውም። በሀመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበትም። ይህም ልሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሀመርም ዳሰነችም ኛንጋቶምም እንደ ሰው መሰልጠን አለበት እያደረግን አለበት።
የባህሉ ባለቤት ፍላጎት ምንድን ነው?
የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው። እኛ አሁን በዚች ቀዳዳ ነው የምንገባው። ስለዚህ
የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀደም ሲል ዮናታን እናመሰግናለን። አድማጮች፣ ቀደም ሲል በዕለቱ አብይ ርዕስ የህወሓትን ጋዜጣዊ መግለጫ የተከታተለው ሙሉጌታ አጽብሃ ያደረሰንን በዕለቱ አብይ ርዕስ እንደጠቆምኩት አቅርበን ነበር። አሁን ከኢዴፓ ስራ አስፈጻሚ ኮሚቴ የተሰጠ ጋዜጣዊ መግለጫ ደርሶናል። አዲሱ አበበ ያቀርበዋል።
የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ 15 ቀን 2011 ዓ.ም በክልላችን መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስትና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን ሰኔ 21 ቀን 2011 ዓ.ም ባደረገው አስቸኳይ ስብሰባ ባስቀመጣቸው አቅጣጫዎች ላይ ተመስርቶ በወቅታዊ ጉዳይና ቀጣይ የትግል አቅጣጫዎች ግምገማ ለማድረግ ሐምሌ 4 ቀን 2011 ዓ.ም እየመከረ ባለበት የአማራ ሕዝብና የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከጥልቅ ሐዘናችን ባልተላቀቅንበት በዚህ ነባራዊና ሕሊናዊ ሁኔታ ውስጥ ሆነን በሰው ቁስል እንጨት ቢሰዱበት እንዲሉ የትህነግ ወይም ህወሓት ማዕከላዊ ኮሚቴ ሐምሌ 3 ቀን 2011 ባወጣው መግለጫ የትህነግ ወይም ህዋትን የነበረና እየቀጠለ ያለ አሳፋሪ የሴራ ፖለቲካ እርቃኑን በአደባባይ ያጋለጠ የአቋም መግለጫ ማውጣቱ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ አገራችን አሁን ለምትገኝበት የፖለቲካ ብልሽት ራሱ ዋና ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ አውጥቷል። ምንም እንኳ የድርጅታችን ስራ አስፈጻሚ ኮሚቴ ለስብሰባ የተቀመጠው ካጋጠመን ወቅታዊ ችግር በፍጥነት እንዴት መውጣት እንዳለብንና የለውጡን ቀጣይነት ተጠብቀን መዝለቅ እንደሚገባን ለመምከር ቢሆንም የትህነግ ህዋት መግለጫ ከሐዘን ባልወጣንበት ሁኔታ ከአንድ ህት ፓርቲ የማይጠበቅ አሳፋሪ ድርጊት በመሆኑ ድርጊቱን ለማውገዝና ለአብሮነትና ለትግራይ ህዝብ ባለን ክብር እያየን እንዳላየን የታገስነውንና ያለፍነውን ነገር ሁሉ ትህነግ ወይም ህዋት በመግለጫው ራሱ ነካሽ ራሱ ከሳሽ ሆኖ በመቅረቡ ይህ የአዴፓ የስራ አስፈጻሚ ኮሚቴ መግለጫ አስፈላጊና ወቅታዊ ሆኖ አግኝተነዋል። የትህነግ ወይም ህዋትን መሰሪና አሻጥር የተሞላበት የዘመናት ባህሪውን በማጋለጥ የአማራ ህዝብን ጨምሮ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባደረጉት ቆራጥ ትግል የተገኘውን ህዝባዊ ድል ደግሞ ደጋግሞ በማንኳሰስና ፈጽሞ አክብሮት የማውቀውንና ራሱ ሲጥሰው የነበረውን ህገ መንግስታዊና ፌዴራል ስርዓት ጠበቃ በመምሰል የኢትዮጵያ ብሔር ብሔረሰቦችና ጭቁን ህዝቦችን በማደናገር ለዳግም ሰቆቃ እንዲዳረጉ ያደረገ ባለበት በጸረ ለውጥ እንቅስቃሴው አገራዊና ክልላዊ ለውጡ በጥርጣሬ እንዲታይ ከጥፋት ኃይሎች ጀርባ መሽጎ አመራር እየሰጠ ባለበት ሁኔታ ለኢትዮጵያ ህዝቦች የለውጥ ፍላጎት መነሻ የተደረገው ወይም ተደርገው የተወሰዱ አሳፋሪና ደብዳቢ ጸረ ዲሞክራቶችን ህዝብና አገር በድፍረት የዘረፉ ሌቦችን በብሔር ብሔረሰቦች ህዝቦች ልጆች ላይ ኢሰባዊ ድርጊት የፈጸሙ ተጠርጣሪ ወንጀለኞችን አቅፎና ደብቆ በያዘበት ሁኔታ የትህነግ ወይም ህዋት ማዕከላዊ ኮሚቴ ያወጣው መግለጫ የዘመናት አስመሳይነቱን ያጋለጠ ራሱን ብቸኛ ኢትዮጵያ ጠበቃ አስመስሎ መቅረቡ የሞራልና የተግባር ብቃት የሌለው ድርጅት መሆኑ የሚታወቅ ነው። ትህነግ ህዋት ከመስረታው ጀምሮ በ1968 ማኒፌስቶ የአማራን ህዝብ በጠላትነት የፈረጀ ከሌሎች ወንድምና እህት ህዝቦች ጋር ተከባብሮና ተሰናስሎ በፍቅር እንዳይኖር ትምክተኝነትና ሌሎች አግላይ ሲያሚዎችን እየሰጠ ለዘመናት የፈጸመው ግፍና በደል ሳንሰው ዛሬም ከለውጥ ማግስት በአደባባይ ተሸንፎ ህዝባዊ ርቃኑ በተጋለጠበት በዚህ ሰዓት አጠቃላይ ትግሉ የኢትዮጵያ ህዝቦች የትህነግ ወይም ህዋትንና የጥፋት ኃይሎችን እኩይ ድርጊት መፋለም ሆኖ ሳለ ትግሉ በትህነግ ወይም ህዋትና በአዴፓ መካከል የሚካሄድ በማስመሰል ወቅታዊ ጉዳታችንን እንደ ዘላቂ ሽንፈትና ውድቀት በመቁጠር ዛሬም የአማራን ህዝብ አንገት ለማስደፋት የተቀበረውን የትምክህት ትርክቱን ዳግም ይዞ በቅ ማለቱ ድርጅቱ መቼም ቢሆን መፈወስ የማይችል በሽታ ያለበት መሆኑን የተጋለጠ ተግባር ነው። አድማጮች፣ ይሄ መግለጫ 6 ነጥቦች ያለው ከመሆኑም በላይ ሰፊ ስለሆነ በነገው ምሽት ፕሮግራማችን ሙሉውን እንደምናቀርብ ከወዲሁ እንገልጣለን።
አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የትግራይ መልሶ ማቋቋም ድርጅት እምት ኩባንያዎች ለአክሲዮን ሽያጭ ቀርበዋል። በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ ለአገር ውስጥ መገናኛ ብዙሃን በሰጡት ቃል በውጭ ሀገራት የሚኖሩ የትግራይ ተወላጆች ከኩባንያዎቹ አክሲዮን እንዲገዙ ጠይቀዋል። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ከሰኔ 28 ጀምሮ ልዩ ስብሰባውን እያደረገ ነው። በውይይት መድረኩ አገራዊና ክልላዊ ፖለቲካዊ ሁኔታዎችን በዝርዝርና በጥልቀት እየገመገመ መሆኑ ተገልጿል። የወላይታ ህዝብ ክልል የመመስረት ህገ መንግስታዊ ጥያቄ በአስቸኳይ ህጋዊ ምላሽ እንዲሰጠው የወላይታ ብሔራዊ ንቅናቄ ወብንና የወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ አሳሰቡ። ፓርቲዎቹ ማሳሰቢያውን የሰጡት ትናንት ባወጡት ጋዜጣዊ መግለጫ ነው። ከህዝብ ፍላጎትና ፈቃድ ውጭ የሚተላለፍ የፖለቲካ ውሳኔ ተቀባይነት የሌለው መሆኑን አጥብቀን እናስገነዝባለን ነው ያሉት።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በ93.4 አሃዱ ኤፍኤም ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። እኛ በዚሁ እንሰናበታለን። የትግርኛ ቋንቋ ስርጭት ይቀጥላል። በደህና አደሩ። Thank you.